Hagyanya report.
በኢትዮጵያ በፓስፖርት ድለላ ተሰማርተዋል የተባሉ 65 ተጠርጣሪዎች ተያዙ። የኢሚግሬሽን እና ዜግነት አገልግሎት ከፌደራል ፖሊስ ኮሚሽን እና ከልደታ ክፍለ ከተማ ወረዳ 7 አስተዳደር ጋር በመቀናጀት በተደረገ ልዩ ኦፕሬሽን በተቋሙ ቢሮ አካባቢ በመሆን በህገወጥ መንገድ ሲንቀሳቀሱ ነበሩ የተባሉ 65 ተጠርጣሪዎች በቁጥጥር ስር መዋላቸው ተገልጿል። ተጠርጣሪዎቹ በተለያየ የህገወጥ የድለላ ስራዎች ላይ የተሰማሩ የስራ አካባቢውን በማወቅ አገልግሎት ታስጣጥ ላይ ችግር እየፈጠሩ የነበሩ በተለያየ የማጭበርበርና የማታለል ተግባር ላይ ተሰማርተው የነበሩና በህገወጥ መንገድ የኦንላይን ያስቸኳይ ፓስፖርት የሚሞሉ መሆናቸው ተገልጿል። በአጠቃላይ 7 በህገወጥ የንግድ እንቅስቃሴ ላይ የተሰማሩ ነበሩ የተባሉ ቤቶች መታሸጋቸውንና 65 ተጠርጣሪዎችን በቁጥጥር ስር የዋሉ መሆኑን ፖሊስ ተናግሯል። ከተጠርጣሪዎቹ መካከል 25ቱ ሴቶች ናቸው ብሏል የኢሚግሬሽንና ዜግነት አገልግሎት። የኢትዮጵያ ዲያስፖራዎች ከየትኛውም ቦታ ሆነው ሐዋላ የሚያስተላልፉበት አዲስ የክፍያ ስርዓት ይፋ ሆነ። በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ከየትኛውም ስፍራ በሐዋላ የሚያስተላልፉበት አዲስ የክፍያ ስርዓት መዘጋጀቱን Mastercard Foundation አስታውቋል። Mastercard Foundation የምስራቅ አፍሪካና የህንድ ውቅያኖስ ደሴቶች ከፍተኛ ምክትል ፕሬዚዳንት ጃሪያ አሊ አዲሱ የተዘጋጀው የክፍያ አሰራር ስርዓት ወይም Payment Gateway በተለያዩ የውጭ አገሮች የሚኖሩ በርካታ ኢትዮጵያውያን ዲያስፖራዎች ከሚኖሩበት ሀገር ማንኛውንም ክፍያ ካርድ ተጠቅመው ወደ ኢትዮጵያ ንግድ ባንክ አካውንት ገንዘብ ለመላክ ይቸገሩ የነበረበት ልፋት የሚያስቀር ነው ብለዋል። ለዚህ ችግር መፍትሄ ማበጀት እንደሚገባ የንግድ ባንክ ኃላፊዎች ለማስተርካርድ አቻዎቻቸው ባሳውቁት መሰረት ኢትዮጵያውያን ዲያስፖራዎች ካሉበት ቦታ ወደ ንግድ ባንክ አካውንት ሐዋላ ወይም ረሚታንስ ለፈለጉት አካል ማስተላለፍ የሚችሉበት አዲስ የክፍያ ስርዓትን በጋራ በመሆን መዘጋጀቱን አስታውቋል። ከፍተኛ ምክትል ፕሬዚዳንቱ ይህን ያስታወቁት የኢትዮጵያ ንግድ ባንክና Mastercard Foundation በምስራቅ አፍሪካ የመጀመሪያ ነው የተባለውን ዲጂታል ቨርቹዋል ዓለም አቀፍ የቅድመ ክፍያ Mastercard ሰሞኑን በባንኩ ዋና መስሪያ ቤት ይፋ ባደረጉበት ወቅት ነው። ህገወጥ የሰዎች ዝውውር ወንጀልን ለመከላከል ያስችላል የተባለ የመረጃና የጥሪ ማዕከል ይፋ ተደረገ። የሰዎች ንግድና ህገወጥ የሰው ዝውውር ወንጀልን ለመከላከል ያስችላል የተባለው የመረጃና የጥሪ ማዕከል ሰሞኑን ተከፍቷል። የጥሪና የመረጃ ማዕከሉ ለተጎጂዎችና ለተጋላጮች እንደዚሁም በአጠቃላይ ለማህበረሰቡ የሰው ንግድና ህገወጥ የሰው ዝውውር ወንጀሎችን የተመለከቱ ጥቆማዎችን የሚያቀርብበትና የህግ ማስከበር ስራን ውጤታማ የማድረግ ዓላማ ነው ያለው ተብሏል። ማዕከሉ በአማርኛ፣ በእንግሊዝኛ፣ በአፋን ኦሮሞና በትግርኛ ቋንቋዎች አገልግሎት ይሰጣል ተብሏል። ማዕከሉ ተጎጂዎችና በአጋላጭ ሁኔታዎች ውስጥ የሚገኙ ዜጎችን በመታደግ በአፋጣኝ ሊቀርቡላቸው የሚገቡ የጤና፣ የስነ ልቦና፣ የህግ፣ የመልሶ ማቋቋምና ሌሎች የክህሎት ድጋፎችን ማግኘት የሚያስችል የመረጃ ስርዓት እንደሚያሳልጥም ተገልጿል። በኢትዮጵያ ራስን ማጥፋት እየጨመረ ነው ተባለ። ባለፉት 7 ወራት 40 ሰዎች ራሳቸውን ማጥፋታቸው ተገልጿል። በተያዘው የ2017 ዓመተ ምህረት 7 ወራት ውስጥ ብቻ 40 የሚሆኑ ሰዎች ራሳቸውን አጥፍተዋል ሲል የቅዱስ ጳውሎስ ሆስፒታል አስታውቋል። በኢትዮጵያ በአጠቃላይ ራስን የማጥፋት ሁኔታ በተደጋጋሚ እየተከሰተና ራሳቸውን የሚያጠፉ ሰዎች ቁጥር ከዕለት ወደ ዕለት እየጨመረ ነው ተብሏል። ይህም አሳሳቢ ሆኗል ተብሏል። በቅዱስ ጳውሎስ ሆስፒታል የአስክሬን ምርመራ ክፍል ኃላፊና የፎረንሲክ ፓቶሎጂ ስፔሻሊስት ዶክተር ምሬሳ በላይ ለሀገር ውስጥ መገናኛ ብዙሃን እንደተናገሩት ባለፉት 7 ወራት ብቻ ራሳቸውን ካጠፉ ሰዎች መካከል 25ቱ ወንዶች፣ 15ቱ ሴቶች ናቸው። በድምሩ 40 ሰዎች ራሳቸውን አጥፍተዋል ብለዋል። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ ጠየቀ። በጦር መሳሪያ አንድ አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ካስተምሮት ውጪ መሆኑን የኢትዮጵያ ወንጌል አማኞች ቤተክርስቲያን አክሎ ገልጿል። የካውንስሉ ጽህፈት ቤት ኃላፊ የሆኑት ፓስተር ጌትነት ለማ በሰጡት መግለጫ የመንግስት አካላት ለአንድ አገልጋይ ፖሊስ አሰልፈው መሳሪያ አስታጥቀው አጀብ ፈጥረው ግርግር በማድረግ የሆነ አካል ወደ ከተማው የገባ የሚያስመስሉት ነገር ሊቆም ይገባል፣ ተገቢ አይደለም ብለዋል። እንደዚህ አይነት አጀብ ስላደረጋችሁ ለወንጌል አማኞች ክብር አይደለም፣ ብዙ አማኞች የመቃብር ስፍራ የላቸውም፣ የማምለኪያ ስፍራ የላቸውም፣ እሱን አድርጉልን ሲሉ ጠይቀዋል። ጦሩ የመንግስት ነው፣ ሰራዊቱ የመንግስት ነው፣ አጀባ አያስፈልግም ሲሉም ተናግረዋል። እንደዚህ በሚያደርጉ አገልጋዮች ላይ እርምጃ እንደሚወሰድም ካውንስሉ አስጠንቅቋል። እጀባው ትርጉም አልባ ነው፣ ከመጽሐፍ ቅዱስ ውጪ ነው። በጦር መሳሪያ መታጀብ ትርጉሙ ሌላ ነው። ፍርሃት ሲኖር ነው መታጀቡ የሚመጣው። አገልጋዩ ከህዝብ የተበደረው ገንዘብ ሲኖር ችግር የሚፈጥርብኝ ህዝብ ይኖራል ብሎ ሲፈራ ነው በፖሊስ የሚታጀበው እንጂ ወንጌል ለመስበክ ከሆነ እጀባ አያስፈልግም ተብሏል። በተደጋጋሚ እንደዚህ የሚያደርጉ አገልጋዮች በጽሁፍ በአካል ማስጠንቀቂያ ሰጥተናል፣ በቅርቡ እርምጃ ወስደን መግለጫ እንሰጣለንም ብለዋል። በተጨማሪም ዘይት የሚሸጡ አገልጋዮች ከመንግስት ንግድ ፈቃድ አውጥተው ሱቅ ከፍተው ዘይታቸውን መሸጥ ይችላሉ እንጂ በካውንስሉ ፈቃድ ዘይት የሚቸበችቡ ከድርጊታቸው እንዲታቀቡም አስጠንቅቀዋል። ሰሞኑን ነብይ ይጩፋ ወደ ሐዋሳ ከተማ ሲገቡ በጸጥታ አካላት አጀብና አቀባበል መደረጉን ተከትሎ ነው ይህ መግለጫ የወጣው። በኢትዮጵያ የአየር ታክሲ አገልግሎት ሊጀመር ነው። የኢትዮጵያ አየር መንገድና አርቸር አቪዬሽን በኤሌክትሪክ የሚሰሩ አውሮፕላኖችን በአየር ትራንስፖርት አገልግሎት ላይ ለማዋል የሚያስችል የጋራ ስምምነት ሰሞኑን ተፈራርመዋል። ስምምነቱ ዘመኑ የደረሰበትን የአየር ትራንስፖርት አገልግሎት መስጠት ከማስቻሉም በላይ ለአየር ንብረት መጠበቅ አስተዋጽኦ ይኖረዋል ተብሏል። ይህ አገልግሎት በመኪና ከ60 እስከ 90 ደቂቃ የሚወስድ ጉዞን ወደ 10 ደቂቃም ዝቅ ያደርጋል ተብሏል። የአርቸር መስራች እና ዋና ስራ አስፈጻሚ አደም ጎልድስቴይን በባለፈው ወር በአቡዳቢ አቪዬሽን ያስጀመርነውን አገልግሎት አሁን በአፍሪካ በቀዳሚነት በኢትዮጵያ ለማስጀመር በመስማማታችን ደስተኞች ነን ብለዋል። የአርቸር የአፍሪካ ዋና ስራ አስኪያጅ አላትሪር ኩርቲስ ይህ ከኢትዮጵያ አየር መንገድ ጋር ያለው ትብብር ዘላቂና ቀልጣፋ የአየር ተንቀሳቃሽነት መፍትሄዎችን ለኢትዮጵያና ለሰፊው የአፍሪካ ገበያ ለማምጣት የለውጥ እርምጃ ነው ብለዋል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው በበኩላቸው በአፍሪካ ግዙፍና ቀዳሚው የኢትዮጵያ አየር መንገድ በኤሌክትሪክ አውሮፕላኖች የሚሰጠውን የአየር የታክሲ አገልግሎት በቀዳሚነት ለመጀመር ስምምነት በመፈጸማችን በዘርፉ ግንባር ቀደም መሆናችንንና ለካርቦን ልቀት መቀነስ ያለንን ቁርጠኝነት ያሳያል ብለዋል። በትግራይ ክልል የኤችአይቪ ኤድስ ቫይረስ ስርጭት 3% ደረሰ ተባለም። በትግራይ ክልል የኤችአይቪ ኤድስ ቫይረስ ከነበረበት ደረጃ ወደ 1.42% ቀንሶ የነበረ ቢሆንም አሁን ተመልሶ የበሽታ ስርጭቱ 3% መድረሱን የክልሉ ጤና ቢሮ አስታውቋል። ከጦርነቱ በኋላ በቅርቡ በተካሄደው ጥናት የስርጭቱ መጠን ዜተኛ ዳሪዎች ላይ 8.5%፣ እንደዚሁም ተፈናቃዮች ላይ ወደ 5.5% መሆኑን በትግራይ ክልል ጤና ቢሮ ኤችአይቪ ኤድስ ፕሮግራም ዳይሬክተር አቶ ፍሳ ብርሃኑ ለሀገር ውስጥ መገናኛ ብዙሃን ተናግረዋል። የስርጭቱ መጨመር በሰዓቱ የነበረው የመድኃኒት አቅርቦት እጥረትና የኮንዶም አቅርቦት አለመኖርን በዋናነት እንደ ምክንያት ጠቅሰዋል። ስለ ኤችአይቪ ያለው ግንዛቤ እጅግ አናሳ መሆኑ ሌላኛው ምክንያትም ነው ብለዋል። በአሁኑ ወቅት ኤችአይቪ ኤድስ አደጋ መሆኑን ህብረተሰቡ ሊገነዘብ እንደሚገባና እያንዳንዱ ግለሰብ ከቤቱ ጀምሮ ስለ በሽታው ማወቅ እንዳለበት የገለጹት ኃላፊው የሃይማኖት ተቋማትን ጨምሮ ስለ በሽታው ግንዛቤ በመፍጠር በኩል ሁሉም አካል ኃላፊነቱን እንዲወጣ አሳስበዋል። ጾታን መሰረት አድርገው የሚፈጸሙ ወንጀለኞች የሚዳኙበት ችሎት ለማቋቋም ዝግጅት እየተደረገ ነው ተባለም። ጾታን መሰረት አድርገው የሚፈጸሙ ወንጀሎችን በተፋጠነ ሁኔታ ለመዳኘት የሚያስችል ችሎት ለማቋቋም ዝግጅት እየተደረገ ነው የተባለው ሰሞኑን ነው። የፌዴራል ጠቅላይ ፍርድ ቤት ጀስቲስ ፎር ኦል ፕሪዝን ፌሎሺፕ ኢትዮጵያ ጋር በመሆን በተለይ በግጭት ወቅት ጾታን መሰረት አድርገው የተፈጸሙ ወንጀሎች ወደ ዳኝነት ሲቀርቡ ጉዳያቸው እንዴት በተፋጠነ መንገድ ወደ ችሎት ሊቀርብ ይችላል የሚለውን በስፋት ሊያሳይ የሚችል ሰነድ መዘጋጀቱን የፌዴራል ጠቅላይ ፍርድ ቤት ዳኛ መላኩ ካሳይ ተናግረዋል። ሰነዱ ከፍርድ ቤትና ከዩኒቨርሲቲ በተውጣጡ ባለሙያዎች እንደተዘጋጀ የተናገሩት ዳኛው መላኩ የተዘጋጀው ሰነድ ለሚመለከተው አካል ቀርቦ ወደ ተግባር ሊገባ ነው ሲሉ መግለጻቸውን ሪፖርተር ዘግቧል። ከፌዴራል ፍርድ ቤቶችና ከከፍተኛ የትምህርት ተቋማት በተዋቀረ ኮሚቴ የተዘጋጀው ሰነድ በተመለከተ ሰሞኑን ለሚዲያ ባለሙያዎች ይፋ ተደርጓል። ኢትዮጵያ 3ኛውን የማሪታይም ማሰልጠኛ አካዳሚ ልትከፍት ነው። የኢትዮጵያ የማሪታይም ባለስልጣን ማሰልጠኛ አካዳሚውን ለመክፈት የሚያስችል የመግባቢያ ስምምነት ሰነድ ከአርባ ምንጭ ዩኒቨርሲቲ ጋር ተፈራርሟል። አካዳሚው ከባቦጋያ ሎጂስቲክስ እና ማሪታይም አካዳሚ እንደዚሁም ከኢትዮጵያ ማሪታይም ማሰልጠኛ ኢንስቲትዩት ቀጥሎ ለሀገሪቱ 3ኛው ማሰልጠኛ እንደሚሆን ተገልጿል። የኢትዮጵያ የማሪታይም ባለስልጣን ኢትዮጵያ በ2022 በሎጂስቲክስ አፈጻጸም ከአፍሪካ ቀዳሚ እንድትሆን ለማድረግ እንደዚሁም ባህረኞችን አሰልጥኖ ለዓለም ገበያ በማድረግ ከመጀመሪያዎቹ 5 የዓለም ሀገራት ተርታ ለማሰለፍ እየሰራ መሆኑን ገልጿል። የቤንሻንጉል ጉሙዝ ክልል መንግስት በትጥቅ ትግል ላይ የነበሩና ያቀረበውን የሰላም ጥሪ ተቀብለው ወደ ማህበረሰቡ ለመቀላቀል ፈቃደኛ የሆኑ የቀድሞ ታጣቂዎችን ለማቋቋም እየሰራሁ ነው አለ። ክልሉ እነዚህን የቀድሞ ታጣቂዎች እስከ ሰኔ 30 2017 ዓ.ም ድረስ አቋቁሞ ለመጨረስ የጊዜ ገደብ አስቀምጦ እየሰራ መሆኑን ተናግሯል። ይሁን እንጂ በጊዜ ገደቡ አቋቁሞ መጨረስ እንደማይቻል በግምገማም በመረጋገጡ ስራውን ለመከወን የተዘጋጀውን መመሪያ ተፈጻሚነት የክልሉ ካቢኔ በአንድ ዓመት አራዝሞታል ሲሉ ክልሉ የስራና ክህሎት ቢሮ ኃላፊ አቶ አብዱል ሰላም ሸንገል ለሸገር ተናግረዋል። እስካሁን ከ7600 የሚበልጡ የቀድሞ ታጣቂዎች በክልሉ ስራና ክህሎት ቢሮ አማካይነት እንዲደራጁ መደረጉን የተናገሩት አቶ አብዱል ሰላም ሁሉም ግን ወደ ስራ እንዳልገቡ በካቢኔው ግምገማ ተረጋግጧል ብለዋል። ስራውን የሚመራው የክልሉ ስራና ክህሎት ቢሮ የማደራጀቱን ስራ ስልጠና ከመስጠት እንደሚጀምር ነው ኃላፊው ለሸገር የተናገሩት። ክልሉ እስካሁን በ395 ኢንተርፕራይዞች ለተደራጁ የቀድሞ ታጣቂዎች ከ300 ሚሊዮን ብር በላይ ወጪ አድርጓል ተብሏል። የቤንሻንጉል ጉሙዝ ክልል የሰላም ተመላሾችን ለማቋቋምና ወደ ስራ ለማስገባት ልዩ መመሪያ ጸደቀው በ2015 ዓ.ም የካቲት ወር ላይ ነበር። በአዲስ አበባ የሚገኙ ባንኮች እስከ ምሽቱ 3 ሰዓት ድረስ አገልግሎት እንዲሰጡ ተጠየቀ። የአዲስ አበባ ከተማ አስተዳደር የንግድ ቢሮ ባንኮች እስከ ምሽቱ 3 ሰዓት ድረስ አገልግሎት እንዲሰጡ ለብሔራዊ ባንክ ጥያቄ አቅርቧል። የንግድ ቢሮው እንዳለው እንደማንኛውም አገልግሎት ሰጪ የንግድ ተቋማት ዋና ዋና መንገድ ላይ የሚገኙ ባንኮች እስከ ምሽቱ 3 ሰዓት ከ30 ድረስ አገልግሎት የሚሰጡበት አሰራር እንዲዘረጋ የትብብር ጥያቄ ለብሔራዊ ባንክ አቅርቧል። ዋና ዋና መንገድ ላይ የሚገኙ የንግድ ተቋማት እስከ ምሽቱ 3 ሰዓት ተኩል ድረስ እንዲሰሩ ከተወሰነ ብዙ ባንኮችም በዚሁ መስመር ላይ የሚገኙ በመሆኑ የአገልግሎት ሰዓታቸውን ማራዘም ለንግድ እንቅስቃሴ እንዲሳለጥ ያደርጋል ብሏል ቢሮው። ይህን ተከትሎ ቢሮው በቀጥታ ባንኮችን የማዘዝ ስልጣን ስለሌለው የትብብር ጥያቄውን ለብሔራዊ ባንክ ማቅረቡ ተገልጿል። ይሁንና የባንክ ባለሙያዎች የምሽቱ አሰራር ለትራንስፖርት ምቹ አይደለም ሲሉ እየተቃወሙት ይገኛሉ። በመጨረሻም ዝንጀሮ በግ በላም። አነጋጋሪው መረጃ የተሰማው ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ መምሪያ ነው። በክልሉ የኮንታ ዞን አመያ ዙሪያ ወረዳ ፖሊስ አዛዥ ኢንስፔክተር በቀለ በለጠ እንደገለጹት በወረዳ ኦፓሶሬ ቀበሌ መጋቢት 19 ቀን 2017 ዓ.ም በግጦሽ ቦታ ታስሮ የነበረ በግ ከጫካ በወጣ የዝንጀሮ መንጋ መበላቱን ፖሊስ ከዓይን እማኞች አረጋግጧል ተብሏል። የዝንጀሮ መንጋው ከበግ በተጨማሪ በህፃናትም ላይ ጉዳት እያደረሰ ነው የተባለው። በዝንጀሮ መንጋ የተበላው በግ የአንድ አርሶ አደር ንብረት ሲሆን ግምቱ 15 ሺህ ብር ያወጣል ተብሏል። የኮንታ ዞን አመያ ዙሪያ ወረዳ ስር ባሉ በባኬ ክላስተር 4 ቀበሌዎች ሴራ፣ ዩራ፣ ሻሾ የዝንጀሮ ጥቃት በቤት እንስሳትና በህፃናት ላይ ተደጋጋሚ ጥቃት እያደረሰ መሆኑን የገለጹት የኮንታ ዞን አመያ ዙሪያ ወረዳ ፖሊስ አዛዥ ከሳምንት በፊት ግርማ አጋሪ የተባለ ቀበሌ ውስጥ 5 ዓመት ታዳጊ በዝንጀሮ መንጋ ከፍተኛ ጉዳት ደርሶባት ነበር ሲሉ ገልጸዋል።
ሀገርኛ ሪፖርት